ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 7 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ሹምና ጥጥ እያደረ ይከዳል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ቀርበው የነበሩ ወቅታዊ አተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ካለፈው እሁድ ጀምሮ በድሬዳዋ ከተማ በተፈጠረ ግጭት የተከሰተው ውጥረት አሁንም የቀጠለ መሆኑን ነዋሪዎች እየተናገሩ ይገኛሉ። ባለፈው እሁድ በተለምዶ መስቀለኛ የተባለ በሚጠራው አካባቢ በአንድ ሰርግ ላይ በወጣቶች መካከል የተፈጠረ አለመግባባት እየሰፋ ሄዶ መስቀለኛና ገንዳ ተስፋ በሚባሉ መንደሮች በሚኖሩ ወጣቶች መካከል ላለፉት 3 ቀናት ሲካሄድ መቆየቱን ለማወቅ ተችሏል። በግጭቱ ቁጥራቸው ያልታወቀ ሰዎች ከባድና ቀላል ጉዳት የደረሰባቸው ከመሆኑም ባሻገር በገንዳ ተስፋና በመስቀለኛ መካከል ያለው መንገድ የተዘጋ መሆኑን ታውቋል። መንገዱ በመዘጋቱ ምክንያት የአካባቢው ተማሪዎች የ10ኛ ክፍል ፈተና ሳይወስዱ መቅረታቸውም ተነግሯል። በየመንደሮቹ ያለው ውጥረት አሁንም የቀጠለ ሲሆን ማታ ማታ የተኩስ ድምጽ የሚሰማ መሆኑንም የአይን እማኞች ተናግረዋል። ወደ አፋር ግዛት በመግባት ላይ የነበሩ የመከላከያ ሰራዊት አባላት ተቃውሞ የገጠማቸው መሆኑን ለማወቅ ተችሏል። በአካባቢው የመከላከያ ሰራዊት እንዳይሰማራ የፈለጉ ወጣቶች ከማክሰኞ ጀምሮ መንገዶችን በመዝጋት ተቃውሟቸውን ገልጸዋል። ከቅርብ ጊዜ ወዲህ በአፋር አካባቢ የጸጥታ ሁኔታ መደፍረሱ ይታወቃል። ከጥቂት ቀናት በፊት 900,000 የሚሆኑ ተፈናቃዮች ወደ ቀያቸው መመለሳቸው በአገዛዙ የተነገረ ቢሆንም ብዙዎች በተለይ በደቡብ የጌዲዮ ተፈናቃዮች የተመለሱት አለፍላጎታቸውና ተጽኖ ተደርጎባቸው ነው በሚል ዘ ጋርዲያን የተባለው ጋዜጣ በዛሬው እትሙ አጋልጧል። ከምዕራብ ጉጂ ወደ ጌዲዮ ተሰደው በመጠለያ ውስጥ የሚኖሩ ዜጎች ቁጥር 800,000 ያህል የሚገመት ሲሆን የአገዛዙ ባለስልጣኖች እስከሚቀጥለው ሰኔ ወር ድረስ ሁሉንም ለማጓጓዝ እቅድ እንዳላቸው ገልጸዋል። የአገዛዙ ባለስልጣኖች ለተፈናቃዮች በአጭር ጊዜ ውስጥ ቀድሞ ወደ ነበሩበት ቀዬ እንደሚመለሱ፣ አሁን የሚገኙበትን ጊዜያዊ መጠለያ እንደሚፈርስና የእርዳታ እህል መጋዘኖችም እንደሚነሱና እርዳታ እንደማይኖር ማስጠንቀቂያ ሰጥቷል ተብሏል። ከዚህ በፊት በግድ ተመልሰው እንደገና ጥቃት ደርሶባቸው የተፈናቀሉ ዜጎች የመመለሱን ጉዳይ እየተቃወሙ ይገኛሉ። አስተባባሪ ናቸው የተባሉ ቢያንስ 10 የሚሆኑ ሰዎች ባለፈው ሳምንት ለተወሰነ ጊዜ የታሰሩ መሆናቸውና በዲላ ከተማ በጉዳዩ ላይ ተቃውሞ ለማሰማት ታቅዶ የነበረው ሰላማዊ ሰልፍ በባለስልጣኖች ትዕዛዝ መሰረዙን ጋዜጣው ዘግቧል። ብዙዎች ተፈናቃዮች ብንሄድ በአጥቂዎች እንገደላለን፣ ብንቀር ደግሞ በረሃብ እናልቃለን በማለት ለእርዳታ ሰጪ ድርጅቶች የተናገሩ መሆናቸውንም ጋዜጣው በዘገባው አስፍሯል። የጌዲዮ ተፈናቃዮችን ያለፍላጎታቸው ለመመለስ የሚደረገው እንቅስቃሴ ቀደም ብሎ ካምፓላ ላይ በተመድ አማካኝነት የተደረገውን ስምምነት የሚጻረር መሆኑን የእርዳታ ሰጪ ድርጅቶቹ ተናግረዋል። በዚህ ስምምነት መሰረት ተፈናቃዮቹ ወደ አካባቢያቸው እንዲመለሱ የሚደረጉት የተፈናቀሉበት አካባቢ የጸጥታ ሁኔታ ከተረጋገጠ፣ የተፈናቃዮቹ ሙሉ ስምምነት ከተገኘና እንዲሁም የመመለሱ ሂደት የተፈናቃዮችን ክብርና ስብዕና የጠበቀ ሆኖ ሲገኝ ብቻ ነው ተብሏል። ባለፈው ታህሳስ ወር በማስገደድ የተመለሱ ተፈናቃዮች ብዙዎች ተገደሉ። ሴቶቹ ተደፍነው ንብረታቸው ተቃጥሎ በአጠቃላይ ከፍተኛ ጉዳት ደርሶባቸው የነበረ ሲሆን በርካቶችን ጥቃቱን በመሸሽ ዳግም ወደ መጠለያ ካምፕ የተመለሱ መሆናቸው ይታወቃል። በአሁኑ ወቅት እየተካሄደ የሚገኘው ማጓጓዝም በአካባቢው ያለው የጸጥታ ሁኔታ ሳይረጋገጥና ተፈናቃዮቹ ይሁንታቸውን ሳይሰጡ በግድ እንዲመለሱ እየተደረገ ነው በማለት የዓለም አቀፍ የእርዳታ ሰጪ ድርጅት ኃላፊዎች ተቃውሞ አሰምተዋል። አገዛዙ በህዝብ ላይ ጥቃት የፈጸሙ 300 አሸባሪዎችን በቁጥጥር ስር አውለናል ይበል እንጂ አሁንም በርካታ የታጠቁ አሸባሪዎች በአካባቢው እየተንቀሳቀሱ መሆናቸው ይታወቃል። የሻቢያ አገዛዝ የማህበራዊ መገናኛ አገልግሎቶቹን የዘጋ መሆኑን ታወቀ። ከጥቂት ቀናት ወዲህ በኤርትራ የፌስቡክ፣ የሜሴንጀር፣ የዋትስአፕ እና የሌሎች የማህበራዊ መገናኛ አገልግሎቶች የተዘጉ በመሆናቸው አንዳንዶች በቪፒኤን ማለት እገዳውን ለማለፍ በሚያስችሉ መተግበሪያዎች እየተጠቀሙ ይገኛሉ ተብሏል። የሻቢያ አገዛዝ የማህበራዊ ሚዲያዎችን ለምን እንደዘጋ የሰጠው መግለጫ ባይኖርም ከጸጥታ ስጋት ሳይሆን አይቀርም በማለት ብዙዎች ግምታቸውን ይሰጣሉ። ቀደም ብሎ በኢትዮጵያና በኤርትራ መካከል ያሉ መንገዶችን የዘጋው ከዚሁ የጸጥታ ስጋት መሆኑ የሚታወቅ ሲሆን በተለይ በውጭ ያሉ የሻቢያ ተቃዋሚዎች እንቅስቃሴ በማህበራዊ ሚዲያ ላይ ጎላ ያለ መንጣቱ አገዛዙን ጭንቀት ውስጥ ከቶት ማህበራዊ ሚዲያውን እንዲዘጋ አስገድዶታል ተብሏል። በኤርትራ የማህበራዊ ሚዲያ ተጠቃሚዎች ብዛት 71000 ይሆናል ተብሎ ሲገመት ይህም ከኤርትራ ህዝብ ብዛት 1.3% ብቻ ነው። በሱዳን ራሱን ጊዜያዊ ወታደራዊ አስተዳደር ካውንስል በማለት ስልጣን የጨበጠው ክፍልና የነጻነትና የለውጥ ኃይሎች ጥምረት በሚል ስም የተቋቋመው የተቃዋሚ ተወካዮች ባካሄዱት ድርድር የሽግግሩ ጊዜ 3 ዓመት እንዲሆን ተስማምተዋል። የሽግግሩ ጊዜ ቀደም ብሎ በሁለት ክፍሎች መካከል ልዩነት የነበረ ሲሆን ወታደሩ 2 ዓመት ተቃዋሚዎቹ ደግሞ 4 ዓመት እንዲሆን አቋም ይዘው ሲገፉ መቆየታቸው ይታወቃል። ከዚህ በተጨማሪ ሁለት ወገኖች በሽግግሩ ዘመን የሚቋቋመው የህግ አውጪ ምክር ቤት ወይም ፓርላማ 300 ተወካዮች እንዲኖሩትና ሁሉም ሲቪል እንዲሆኑ ስምምነት ላይ ተደርሷል። ከምክር ቤቱ አባላት መካከል 2/3 የሚሆኑት ከተቃዋሚዎች ማለትም ከነጻነትና የለውጥ ኃይሎች ጥምረት እንዲሁም 1/3 ከበሽር አገዛዝ ጋር ንክኪ ካልነበራቸው ፓርቲዎች እንዲወከሉም ተስማምተዋል። በአሁኑ ወቅት በሽግግሩ ወቅት ከፍተኛ አካል የሚሆነውና የሽግግር መንግስቱን የሚረከበው አካል ምን ያህል ተወካዮች እንደሚኖሩትና ማን እንደሚወከልበትና ውይይትና ድርድር እየተካሄደ ነው። የወታደሮቹ ተጠሪዎችም በዚህ ላይ ስምምነት የሚደርስ መሆኑን ተንብለዋል። በሽግግሩ የመጀመሪያ 6 ወራት ከታጠቁ ኃይሎች ጋር ድርድር ተደርጎ ስምምነት ላይ ይደረሳል ተብሏል። ለለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። Thank you.
ይህ የተባለ ጊዜ የዛሬዎችን መሰል ሹሞች አዛውንቶቻችን አጋጥሟቸው ነበር ማለት ነው። ውሻ በበላበት ይጮሃል፣ ማን ላይስ ቆሞ ማንንስ ያማል ነውና ሹሞቹ ለስልጣን ላበቋቸው አረቦች አሜሪካና ሻቢያ ታዛዥና ሎሌ ናቸው። ወደሽን ገጣቢት ንጉስ ታሞግሺ ልንላቸውም ተገቢ ነው። የሰው በላው ስርዓት ተገዥነን ሲሉ የማያፍሩት ለዚህም ነው። ነገሮች ተወቅጠው ተወቅጠው ደቀቁ አበቃ ስንል እንደገና ግርድፍ ጥሬ የሆኑ ማስቸገራቸው አልቀረምና መድገም መደጋገም የግድ ሆኖብናል። ዛሬም ከአመት ጉድና መከራ በኋላ ለሹሞቹ የሚሞኙና የሚደናገሩ እንዳሉ ታዝበናል። ይህ እንዳለ ሆኖ ግን ቆም ነገሩ ዛሬ ምላተ ህዝቡ የተረዳው ሹሞቹ ዘረኞችና ህዝብ የጠላውን ወያኔ ያዲግን ከውድቀት ለማዳንና ለማስቀጠል የመጡ ጥር ኢትዮጵያ መሆናቸው ነው። በቀጥታ እየደረሰበት ያለው ዘረኛ ጥቃትና አረመኔያዊ ፍጅት ሰለባ የሆነውን ህዝብ ያስተማረው መደናገሩን ትቶ አጥቂዎቹን ጠላት ብሎ ራሱን እንዲከላከል ነው። ህዝብ በማንነቱ እየተጠቃ ባለበት ማንነቱን መሰረት አድርጎ ቢሰባሰብና ቢታገል ሊደንቃቸው የማይገባ ክፍሎች መደራጀትና መተኮስ ገጀራ መነቅነቅ የነሱ ብቻ መስሏቸው ሲጮሁና የህዝብ መደራጀት ሲያቃጥላቸው እየታዘብን ነው። በዚህ ረገድ ጫና ሰተን ማቅረብ ያለብን የኢትዮጵያ ህዝብ ሁሉም ድል የሚቀማውና ወደ ባሰ መከራ የሚዶለው ጠላቶችና ለባለ ነፍጥ ሰጋጆችን መሪዎች ያያል ወይ መሪህነን ሲሉት እየተቀበለ መሆኑ የሚካድ አይደለም። ፋሽስቱን ኮሎኔል ገና ከእንጭጩ ልንታገለው ስንነሳ ደግፈው ያስጠቆን መኖራቸውን ማንም ዛሬ ሊክድ የሚችል የለም። ለፍርሃት መጎንበሱ ጠንክሮ የወገን ደም እንደ ጎርፍ ሲፈስ ሽብር ትውልድን ሲያጠፋ ብዙዎች ፖለቲካና ኮረንቲ በሩቁ በሚል ብርክ ይዟቸው ከጎናችን መቆም እንዳቃታቸው እናስታውሳለን። ያፓም በውስጡ የፖለቲካ ተሎችና አንጀኞች ፈልተውበት ለጥቃት መዳረጉን ቀደም ሲልም በዝርዝር ያስረዳ ነው ሐቅ ነው። በደርጉ ጊዜም ባንዳ ምሁራን ያልናቸው ከጎኑ ቆመው ለደረሰው ጥቃትና ለደርግም መጠናከር ከፍተኛ አስተዋጽኦ አድርገዋል። ዛሬም ተደግሞ ሹሞቹን እያጀቡ ያሉትን ራሳቸውን ተቃዋሚ ሲሉ የነበሩ የዘንድሮ አስብቶ አራጆችን ማየቱ ብቻ ይበቃል። ታሪክ ይተገማል ተብሏል። በኢትዮጵያ በመጻደረጃ መምጣቱ ግን የማይካድ መርገም ነው። የጎረቤት ሱዳን ህዝብ ትግል መጨረሻው ገና ያለየለት ቢሆንም ሂደቱ ከኢትዮጵያው በመሰረቱ የተለየ መሆኑን መገንዘብ እንችላለን። የወደቀው በሽር መኮንኖች ስርዓቱን ሊያድኑ ቢጥሩም እስካሁን አልቻሉም። እኛን ግን የናቁ አሜሪካኖች አንድ ለፍላፊ የወያኔ ኮሎኔል አምጥተው ሲሰይሙብንና ትግላችንን ባጭር ሲቀጩ አጨብጭበን በመቀበል አገራችንን በጣም ጎድተናል። ብዙሃኑን የኢትዮጵያ ህዝብ ማንም ያማከረው ባለመኖሩ ምሁሮችና ከተሜዎች ናቸው በዚህ ተጠያቂ የሚሆኑት። በውጭ ሀገር ያሉ ዳያስፖራ የሚባሉትማ ከአሜሪካ ባልተናነሰ በአገራችንና በህዝባችን ላይ እንዳላገጡ ታሪክ የሚረሳው አይደለም። ተቃዋሚ ነን ባዮቹ ሳይውል ሳያድር የህዝብ እንጂ የስርዓቱ ተቃዋሚ አለመሆናቸውን ከማስረገጥ በተጨማሪ የሻቢያ አብሪ ሆነው ተገኝተዋል። ጥፋቱ በቅድሚያ ጉዳዩ የሚመለከተውን ህዝብ የሚጠቅስ ነው። የመላ አፍሪካ ህዝብ ጠር ሆነው የቆዩት ቀኝ ገዢዎች ዛሬም ለአፍሪካ ህዝብ ደግ እንደማይመኙ ባሰፈኑት የጃዙር ቀኝ አገዛዝ አስመስክረዋል። አሜሪካና ፈረንሳይን ብንጠቅስ አፍሪካን የጦር አውድማ አድርገዋል። የኒጀር ዩራኒየም፣ የኮንጎ የማዕድን ሀብት፣ የደቡብ ሱዳንና የናይጄሪያን ዘይት፣ የሊቢያን ቤንዚን፣ የኢትዮጵያን ወደቦች ወዘተ በጃቸው ለማስገባት ሲሉ ጦርነት አካሂደዋል፣ ነፍስ አጥፍተዋል። ኢትዮጵያን ቀኝ ለመግዛት ለማንበርከክ አሊያም ለማዳከምና ለመበታተን ደግሞ ከፈረንጆቹ ጎን እነ ሳውዲና ግብጽ ለዘመናት መቆማቸውን ታሪክ ይመሰክራል። ሀርማን ኮሄን በብጣሽ ወረቀት ላይ ጽፎ ወያኔ አዲስ አበባን እንዲይዝ እንደወሰነው ሁሉ መሰሉ ዶናልድ ያማሞቶ ደግሞ ወያኔ ከውድቀት ተርፎ በኦህዴድ እንዲተካ መወሰኑን ራሳቸው ወያኔዎቹ ያመኑት ነው። ኢትዮጵያና አማራ ተወራራሽ የሆነባቸው ባዳን ጸረ ኢትዮጵያዊነታቸውን ያው በጸረ አማራነት መግለጻቸው የሚጠበቅ ነበርና ሁሉም ባዳን የኢትዮጵያን ገንጣይ ኃይሎች ሲደግፉና ሲረዱ ቆይተዋል። ሁሉም ማለት ይቻላል ጥላቻቸውም ለኢሃፓም መትረፉ ምስጢር አይደለም። ሹሞቹን ለስልጣን ሲያበቁም በሁሉም መስክ ይህን ድርጅት ለማጥቃትና ለማግለል መሞከራቸው ምስጢር አይደለም። በኢትዮጵያ ታሪክ ውስጥ ከፍ ያለ ሚዛን ያለውን የነበረውን የኦሮሞ ህዝብ በብሔረተኝነትና በሃይማኖትም ለማጥመድ ባዕዳን መረባረባቸውም የሚታወቅ ነው። ለወያኔ የትግራይ ተወላጅ መኮንኖችን ስታሰለጥን የቆየችው ፈረንሳይ ዛሬ ደግሞ በሌለ ባህር ኃይል ኦሮሞ የሆኑ የባህር ኃይል መኮንኖችን ላሰለጥን ነው ማለቷ ከማሳቁ አልፎ ትዝብት የሚያጠናክር ነው። የወያኔ ሰላዮችና ግብረስየር ፈጻሚዎች ክብረ ክንፈ ገብረ መድህንን ሳይቀር ያሰለጠነች እንግሊዝ ናት። ለማህይሙ ስዩም መስፍን አማካሪዎች ሆነው ከቅሌት ሊጠብቁት የጣሩት የእንግሊዝ አማካሪዎች ናቸው። ለሹሞቹ በአሜሪካ የተመደቡ ከሰባት ያላነሱ አማካሪዎችም ስራቸውና ተጠሪነታቸው ለአሜሪካ እንጂ ለኢትዮጵያና ለህዝቡ አይደለም። ሸጠውናል፣ ገዝተውናል፣ ሊጨፍሩብን ተስማምተው ሰፍረውብናል፣ አገራችንን ቀምተውናል። ሹሞቹ በህዝብ ጥላቻና ክፍፍል የደም ጎርፍ እያፈሰሱም ናቸው። አገራችንን ከሩዋንዳ ሊከፋ በሚችል ፍጅት፣ ከሶማሊያ በባሰ የእርስ በርስ ጦርነት አውድማ ሊያደርግ በሚችል ደረጃ የዘረኝነትና ግንጠላ አባወራዎችን በሀገር አሰማርተው ህዝብን እየፈጁና እያስለቀሱ ናቸው። ሹሞቹ ቅኔ ሊዘረፍላቸው ሳይሆን በህዝብ ፍጅትና ዘር ማጥፋት ወንጀል አቀነባባሪነት ሊከሰሱ የሚገባቸው ናቸው። ፍጹም የተገነነ አቋም አይደለም። የኢትዮጵያ ህዝብ እንደ ማንኛውም ህዝብ በየጊዜው ችግሮች ቢያጋጥሙትም የታሪክ ጎማ በልብ ወለዳቸው እንደሚያወሱት ባይሆንም ውጣ ውረድ ቢያጋጥመው ህዝቧ በጨዋነትና በፍቅር አብሮ ለረጅም ጊዜ የኖረ መሆኑ የሚካድ አይደለም። ስልተ ምርቱና የዘመኑ ተጨባጭ ሁኔታ ግድ ባለው መሰረት ለስልጣን ሽሚያ ውጊያ ጦርነት የነበረ ቢሆንም አገራችን ኢሳያስ አፈወርቅና ኦነጎቹ እንደሚሉት 100 ዓመት ያልሞላት አገር እንዳልሆነች የሐቅ ታሪክ ይመሰክራል። በልብ ወለድ ታሪክ ኢትዮጵያን ሊያጠፉና ህዝቧን በጥላቻ ድር አጥምደው ሊያናክሱ እየጣሩ ያሉት ሁሉ ተሸናፊ እንደሚሆኑ ጥርጥር የለውም። ኢትዮጵያዊነት ትላንት አለው ሊል ሞክሮ አልሆንላቸው እንዳሉ ብሔራዊ ስሜቶች ሳይሆን መሰረት ያለውና ዘመን ያስቆጠረ ጣሊያንን፣ ቱርክን፣ ወራሪን ሁሉ ያሳፈረ ክስተትና ሐቅ ነው። ይህን ተጻረው የተነሱት ሁሉ እንደሚተኑም ከወዲሁ የምናረጋግጥላቸው ሐቅ ይሆናል። حزب يتيقاونا يفلقاو تقبيو يشغقر هيدتن يقل سلطان فلاقي زرنيوش ليادنا كفوت باين السنورو شمو امريكان ناناتو ينقس بالوت مسارت زود ليشنبن بايك بزبز نورو كلهم مايلوش ያገራችን የነገጣ ይመለከታናል ያሉ ክፍሎች ከጸረ ህዝብ ወንጀለኞችና ነፍሰ ገዳዮች በቀር የሚሳተፉበትና በጋራ ለችግሮች መፍትሄ የሚፈልግበት ሂደት እውንና አማራጭ በሆነ ነበር። ይህ ያለነው አሜሪካ መጋዣ ፍራቱን ማስቀጠል በመፈለጉ ወያኔን ማዳን ይበጀኛል በማለቱ ዘረኛውን ኢህአዴግ ማስቀጠሉን በመምረጡና ለዚህ የሚሆኑ ሹሞችን በማግኘቱና ለስልጣን በማብቃቱ ነው። ለገባንበት ቀውስና ችግር መውጫው መፍትሄው ከዘረኛ ሹሞች ፍሬያትን መጠበቅ መለመን ሳይሆን አገዛዙን በአመጽ አዋፎና ታግሎ ማስወገድ ነው። የሽግግርን ሂደት በግድ በትግል በጋራ ጉልበታችን ማስፈን መቻል አለብን። ከዚህ አንፃር ይሐፋ ቀደም የገባውን ህዝባዊ ቃል ኪዳን በማደስና በመጠበቅ የህዝብ ጎራ አለኝታ ሆኖ ለመገኘት ለመታገል ትግሉንም ለመምራት አሁንም ዝግጁ መሆን ብቻ ሳይሆን ብቃቱም ልምዱም አለውና በዙሪያችን ተሰባሰቡ ተደራጁና ባሳየነው ቆራጥና ጽኑ ትግል ወደፊት እንገስግስ ይላል። ተማሪ አስተማሪ ወጣት አዛውንቱ ሴቱ ወንዱ ሰራተኛው ነጋዴው ወዘተ ማለትም ኢትዮጵያዊ ሁሉ ዛሬም እንደትላን ለኢትዮጵያና ለመብቱ ከያፓጎን ሆኖ እንዲታገል ጥሪ እናስተላልፋለን። ወያኔ ያደግ በትግላችን ይውደም የህዝባችን አንድነት መቼም አይፈርስም ኢትዮጵያዊነት ያቸንፋል ዘረኝነት ያከትማል።
ወንጀለኛን መሸሸግ ንጹሃንን ማስወቀስ ነው። ለውጥ ሁሉም እንደፈለገው የሚፈነድቅበት ሳይሆን ስርዓተ ህግን ለመተርጎም በነጻነት የሚንቀሳቀሱበት አጋጣሚ ማግኘት ማለት ነው። ያለ ፍትህ የታሰሩ መለቀቃቸው ከሀገር ርቀው ይሰደዱ ወደ ሀገራቸው እንዲመለሱ መደረጉ ወያኔ ኢህአዴግንም ሆነ ሌላ የጉት ፖለቲካ ኃይልን ጉሮ ወሸባይ የሚያሰኝ አይደለም። ድሉ የህዝብ ትግል ያመጣው ነው። በተለይም የገበሬውና የወጣቱ ኦነግም ሆነ የጆዋር ቡድን ኢትዮጵያን ለማፈራረስ የቆሙ መሆናቸውን ከሚገባው በላይ አሳይተውናል። ህዝብን በጠላትነት ፈርጆ መንቀሳቀሱ የሚቻል እንዳልሆነ ሲገነዘቡ እኛም ኢትዮጵያዊነን በሚል ለማጭበርበር ፈቀዱ። አማርኛ ቋንቋ የወራሪዎች ቋንቋ ነው እያሉ እንዳላዘኑና በዚህም ፈረጃቸው አማርኛ የሚናገረውን ኢትዮጵያዊ ኦሮሞ ሁሉ ሲሳደቡና ሲገላመጡ ኖረው ነበር። የሽሮ ትክክት እንጀራ ሲመጣ ነው እንዲሉ ኢትዮጵያዊ ኦሮሞ ጥግ ሲያፊታቸው ህዝቡን መለያየት የማይቻል ሲሆንባቸው ትኩስ የአማርኛ ቋንቋ አፍቃሪና የአማራ ወዳጅ ለመንፈስ ገፋ ቀና ሲሉ ተስተውለዋል። ሁሉም ግን ልባዊ አይደለም። የአብይና የለማ የሀገር ፍቅር ተጠጅተው ያዳቆናቸውን የዘር ሰይጣን እንዲያቀፋቸው ለመለማመን ዳግም ህዝብን መስዋዕት በማድረግ ስራቸውን ጀምረዋል። ለዚህ ነው ወንጀለኛን መሸሸግ ንጹሃንን ማስወቀስ የሚሆነው። የመለስ ዜናዊ የክልል ፖሊሲ ደግፎ በሽግግር ስርዓታቸው ላይ ጋሻ ጃግሬ የነበረው ኦነግ በሐረርና በአርሲ የተለያዩ ስፍራዎች በአማራው ላይ ያደረሰውን ዘግናኝ ጭፍጨፋ ያለ ይቅርታ የሚያጸደው አይሆንም። ያ ሳያበቃ ዳግም እልቂት መፈጸም ሰላምን በመፈለግ አይደለም። ወንጀለኞች እንደ ልብ እንዲንቀሳቀሱ ተፈቅዶ ለአንድነት የቆመው ኢህአፓ ሀገር እንዳይገባ መከልከሉ ሁኔታውን ግልጽ ያደርገዋል። ከድርጅቱ የተባረሩ ሰዎችን ከያመድ ማፈሻው እያስተላለፉ በኢህአፓ ስም ይኸው አለ አይደለም ወይ ብሎ ህዝብን ለማደናገር መሞከሩ ማንን ሊያታልል ይችላል ተብሎ ለነገሩ ኢህአፓ መለጠፍም ማጎብደድም ባህሉ አይደለምና ህዝብ ሊደናገር አይችልም። የምር ተቋሹን እኛ ስናውቀው ዝናር በቅፌ ማንደባለቀው ተብሏል ጥንትም። ኢህአፓ የግል ጥያቄ ሳይሆን ጥያቄው የህዝብ በመሆኑ መሞዳሞድ አይችልም። ጥያቄው አንድ ማንንም ያላገለገለ የሽግግር ጉባኤ ይደረግ የሚል ነው። የይቅርታ ቀን ተወስኖ ይቅርታው በመሪዎች መካከል ሳይሆን በገዳዮችና በተገደይ ቤተሰቦች መካከል እንዲሆን ካሳ ለሚያስፈልገውም ካሳ መስጠት በአጠቃላይ ህዝቡ የተካፈለበት የምህረትና የይቅርታ ቀን እንዲሆን ማድረግ የሚል ነው። በኤርትራና በኢትዮጵያ መካከል ያለው እርቅ በዚህ አይነት በህዝቦች መካከል እንጂ በመሪዎች ብቻ የሚፈጸም መሆን አይገባውም። ሁለተኛ፣ እስካሁን ድረስ በስልጣን ብልግና የህዝብ ሀብት ሲዘርፉ የቆዩ ባለስልጣኖችን በሆነ መንገድ በክብር ከኢህአዴግ ማዕከላዊ ኮሚቴ አባልነታቸው ማስተናበል አግባብ የሌለውና ህጋዊ ባለመሆኑ በማከነው የህዝብ ሀብት ከተጠያቂነት ለመውጣት የሚችሉበትን ሁኔታ በህጋዊ መንገድ ማመቻቸት፣ አለበለዚያ ንጹሃኑን ከወንጀለኛው ደባልቆ ህዝብ እንዲመለከት ማድረግ ነው። ሶስት፣ ያልተጠና መደመር በለውጥ ስምሎና ተገዝቶ በህዝብ መሃል ገብቶ ጉዳት ማድረስ መቻሉን የኢንጂነር ስመኘው በቀለ ግድያ፣ የሰኔ 16ቱን የህዝብ ጉዳት፣ የጅጅጋ የቡራዩን መፈናቀሎችና ግድያ መመልከቱ በቂ ነው። አራት፣ ኢትዮጵያን ስሟን ለውጠን የጎጦች ሀገር እናደርጋታለን በሚሉና ታሪክና ባህሏን እንደያዘች ሆና መሻሻል እንድታደርግ እናደርጋለን በሚሉ መሃል ለሚፈጠረው አለመግባባት መፍትሄው በጠረጴዛ ዙሪያ በሚደረግ ውይይት መሆኑ የሽግግር መንግስቱን አፈላጊነት ያሳያል። እንደዚህ አይነቶቹ የሚያናቁሩ ሐሳቦች በአንድ ወገን ወሳኝነት የሚጠናቀቅ አይሆንም። ንክክሩ የሚፈይደው የሽግግር ሁኔታን በመፍጠር ለመግባባት መጣር ነው። በርካታ ተሞክሮ ያላቸው የፖለቲካ ሰዎች ተቀምጠው ያላቸውን ብስለት የሚያሳዩበትና አልፎም በህዝብ ተሳትፎ የሀገሪቱ ችግር ለአንድም ለመጨረሻም ጊዜ በህዝባዊ ውሳኔ የሚጠናቀቅበትን ሁኔታ ለማመቻቸት የሚሰራ ነው። የኢትዮጵያ ህዝብ በውሃ ቅዳ ውሃ መልስ ፖለቲካ ተሰላችቷል። የሚፈልገው ሰላም ነው። ስለዚህም ነው የኢህአዴግን የዘር ፖለቲካ የማይፈልገው። የዘር ፖለቲካ ለኢትዮጵያ አይሰራም የሚለው ለዚህ ነው። ይህ የህዝብ ፍላጎት መከበር ይኖርበታል። የአዲስ አበባ ወጣቶች አንድነት ብለው በመሰለፋቸውና ሰንደቅ ዓላማን በመያዛቸው ወሮ በላ ሊባሉ አይገባም። ከሺሻና ጫት ቤት ተበሰብናቸው የሚለው ተራ አባባል ኢንጂነር ስመኘው ራሱን ገደለ ከሚለው ሜሎ ድራማ ተለይቶ የሚታይ አይደለም። ለአጼ ኃይለ ሥላሴ እልልታውን ያቀለጠ ትውልድ ሀገሩን ለዘላቂ ሰላም አልዳረጋትም። ለመንግስቱ ጉሮሮ እስኪደርስ የጮኸው ትውልድ ሀገሩን ከዚህ አይነቱ አስከፊ ትርምስ አላዳናትም። በመለስ ዜናዊ ብልህነት ሲመጻደቅ የነበረው ትውልድ ራሱንም ከስደት ሀገሩንም ከችግር አላወጣትም። አሁንም አብይ ነብያችን ነው የሚለው ትውልድ ካለፉት ተምሮ ድጋፍን ፖለቲካዊ እንጂ አምልኮዊ ማድረስ አይኖርበትም። ዋናው የሀገራችንና የህዝባችን መከራ ለዘለቄታው እንዲቀር ወሳኝ ትውልድ ከመሆኑ ላይ ነው። የህዝብን ጥያቄ ወደኋላ ያደረጉ በራሳቸው መንገድ የተጓዙ መንግስታት ሁሉ ሲወድቁና ሲዝረከረኩ ተስተውለዋል። ይህ የህዝብ ድምጽ ያለመደማመጥ ያመጣው ነው። ኢሃፓ መንግስቱን ከህዝብ ጋር በመሆኑ ድምጹን ያከብራል። ህዝብ ኢሃፓን የሚያውቀው ከገዢዎች ሲሞዳሞድ ሳይሆን ለህዝብ መብት ሲዋደቅ በመሆኑ በስሙ ለማጭበርበር የሚፈልጉትን ሁሉ ህዝብ በሰራቸው ይለያቸዋልና ችግር የለውም። ስለዚህ አሁንም መፈክራችን የህዝብ ድምጽ ይሰማ፣ መሬት ለራሱ ይሁን፣ በእኩልነት ላይ የተመሰረተ ዲሞክራሲ አሁኑኑ፣ ህዝባዊ የሆነ መንግስት በምርጫ የሽግግር መንግስት ይመረጥ፣ የአንድ ሰው ፈላጭ ቆራጭነት ፈለግ መከተል ያብቃ የሚል ነው። ህዝብ ያቸንፋል። ኢትዮጵያ ለዘላለም ትኖር።
ኢትዮጵያ ሀገሬ ካሳይ ታግለን ድረስ ስንል ካለምንበት ቦታ ደንቃራው በስተብል ግብን እንዳልመታ በኢትዮጵያ ምድር ዲሞክራሲ አጥቦ ነጻ እንዳንወጣ በቅጥረኛው ጠባብ በካሃዲ ባዳ ሁሉ እንደስንረታ ተቀንጥሶ እንዳይወድቅ ቀጣዩ የሚያጣ ከእንግዲህስ ማልኩኝ ላስርታት አመታት በቃሬ ጸልቼ ለሀገሬ እንደቆምኩኝ ድልን እስክቀዳጅ ትግሌና ለማቆም ቃል ኪዳን ገባ። ወጣት ሽማግሌ ሴት ሁሉ ባላገር በአራቱም ማዘናት ሳይለያይ በዘር በአድዋ በማጮ ዋይ ዋይ ያሰኘ የነጩን ወታደር ድልን አጎናጽፎን አገር በማስከበር የደርጋሬ መኔ በያኔው ብርቅዬ ባለበት ሲዘረ ስንጀግና ዘጋ ያበቀለች ሀገር በባንዳ በአንጃ በጠባብ ተገምጣይ በባዕድ ቅጥረኛ እረ እንዴት ትደፈር? እረ ለመሆኑ ኢትዮጵያ ሀገሬ በ21ኛው ምዕት ዘመነ ስልጣኔ እንዴት አብቃይ ሲሆን ሁሉም ከኛ የሚል ስድና ባለቤት ደግሞ ሲባስ ብሎ ከሃዲ ባንዳው ከባድ ተመሳጥሮ ድላችን ገፎ ህዝብን ያስፈጀው ጠባብ ተገንጣዩ በልሳኑ ክቦ መድረክ የሰጠው ኦነግና ወዴታ ቻሪያና ወያኔን ወግ ነው የቆመው አዲስ ጭንብል ለብሶ ደርሶ ብቅ ያለውን ተገቢ ነው ታዲያ መጣለን እያሉ ሆ ብሎ ማጨጨር እስቲ አደር እንግዛ መንጋው እንታቅ ትንግርተኛው አፋኝ ትንግርተኛው ሰላይ ህዝብ ማፈናቀል የመጀመሪያ ሆኖ በዓለማችን ላይ በአፍ እያሟሸ በደጉ ዘረኛ ቀንደኛ አገር ገዳይ በባዕዳን ትዛዝ የህዝብ ትግል አብካይ በስርዓት አልበኞች ጧት ማታ እየታረዱ በእንቅርት ላይ ጆሮ እንዳሉት ምናምን ይኸውና ዛሬም አዲስ ጉድ ሰማሁ። በዘር ማጽዳት ወንጀል የሚሊዮን ተፈናቃይ አድናቂ የሆኑት እንካ ተባረክ ብለው ተዋኖቻችን ብዙ ሚሊዮን ቸሩት። እንግዲህ ኢትዮጵያ ይህነው ትንግርት የገደለው ባልሽ የሞተው ወንድምሽ አበው የተረቱት እየተደራረበ ባንቹ ደረሰች ጉሉ ተወሳስቦ መፍቻው እየጠፋ አዎ ማማገሬ عقل تباري كله هذا رشي قطعة لنعم الجبن ثلاث من عمزاري يتعلق بالزارو كمي تبكلا بعد داوين قدريجي تقفنا كاشي هنا عندما قلو جتا إيه كفافتنا إيجو بيان بك انقديمة فيو يالما ولاول مصوات الندفرو في لفيت بمتقم تاغلو جنو ساتنو ليلة عمارات يلي إيجو بيان إزياده جبك
የትግልን ስልትና ይዘት ወሳኝ ማን ነው? ትግል ሲሉ ትግል ስንል ሲባል በሚል በተደጋጋሚ የተቸነበት ይሆንም ዛሬም ቢሆን በጉዳዩ ላይ አጠር ያለ ማብራሪያ መስጠቱ የግድ ይሆናል። በዚህ አብይ ጉዳይ ላይ ወያኔና ደጋፊዎቹ ውጅንብር ለማስፈን አተኩረው የተንቀሳቀሱበት በመሆኑ የህዝብን ትግል መጓታቸው አልቀረም። ህዝብ ጦርነት ሰለቸው ጫጫታን ያስተውሳል። ገና ከጧቱ ሰላማዊና ሁለገብ ትግልን አሳሩ በማስቀመጥ የክርክሩን መሰረት ንዶ ወደ ረግረግ የከተተውና ደንቃራ የፈጠረው ወያኔ ብቻ ሳይሆን የሰላማዊ ትግል አባወራረን ብለው የተነሱትን ክፍሎች ናቸው። ገዢው ክፍል ያውም ወያኔን የመሰለ ኢዲሞክራሲያዊና ፍትህን ጦርነት አበቃ ብረት የሚያነሳ ጸራም ሰላም ነው ወዘተ በሚል ሲያናፋ ይህንን አጅበው ህዝብ ጦርነት ሰልችቶታል ሁለገብ ትግል የሚሉ ደም የጠማቸው ናቸው። ከእንግዲህ ሰላም ብቻ ብለው ወያኔን ሲያጅቡና ትግልንም ለማደናቀፍ ከዱላ ይሻላል መላል ጩኸት ማስተዋል ሲበቃል ሲወራጩ እንደነበረ አረሳንም። የትግልን ስልት ወሳኝና አዛዥ ወያኔ ነው ብለው ተቀብለው ነበር ማለት ነው። አርፋቹ በዝምታ ካልተገዛቹ ጦርነት እንሰራባቸዋለን ብለው ያሰሙት ዛቻ ቅስምን ሊሰብር ችሎ ነበር ማለት ነው። ምን አይነት ትግል የሚለውን በተመለከተ ወያኔ ተፋለሙኝ እንደማይል የተጠበቀ ነው። ሆኖም የትግሉን ይዘትና ስልት ወሳኝነት ያለው አገዛዝ ያሰፈነው ሁኔታ ነው። ዲሞክራሲያዊውን ያከሰፈነ የብረት ትግል አማራጭ ሊሆን የማይችልበት ሁኔታ ውን ሆነ ማለት ነው። ያፈናና የጭቆና ሁኔታ ብቻ ሳይሆን ሀገር ራሷ ህልውናው አደጋ ተጋልጦ ባለበትና ሀገር አድን ትግልን በጠየቀበት ጫኑኝ እንደመጋጃ ለነገሩ ግመልም ሲጫን ያጉረመርማል ሊመርጥ የሚችል አቋም አይደለም። መፍትሄው ሁለገብ ትግል ነው ያለው ወያኔ ያሰፈነው ተጨባጭነት ነው። ይህ ሀቅ ነው ሳለ ለማንም ነቃላ ለዜጋ ግልጽ ሆኖ ሳለ በዚህ ላይ የሰፈነው ውጅንብር ሰለባ ሆነው ሁለገብ ከሚሉ ተቃዋሚዎች ጋር አብረን አንቀመጥም የሚሉ ተቃዋሚዎች ወያኔ ስር ህጋዊ ተብለው ሰሩ የነበሩ ተደምጧል። ላምባላ ለበት ኩበት ለቀማ ከንቱ ልፋት መሆኑ ህዝባችን ያውቃል። ዲሞክራሲ ሰፍኖ ያለ በረታችቺ አላስፈላጊ መስዋዕትነት ልክፈል ብሉም አይነሳም። በተጻራሪው አፈናና መቃ ሰፍኖ መፍት ተረብጦ ያገር ህልውና ባደጋ ላይ ሲገኝ ብረት አለማንሳት በአመጽ አለመሰማራት ኃላፊነትን ረስቶ ሀገርን ህዝብንም ማስፈላጭ ይሆናል። ይህን ለማስረገጥ ወደ አሜሪካና ፈረንሳይ ያብዩት ወደ ባዕዳን ተመክሮ ጥቅስ ፍለጋ መባዘን የለብንም። የኢትዮጵያ ታሪክ ራሱ ይህንን ያስተምረናል። ለመብቱና ለሀገሩ ለክብሩና ለሉዓላዊነቱ ያልታገለ ህዝብ ሁሉንም ይቀማል። የማንኛውም ኃይል በሰላማዊ መስክ ለመታገል ቀርቶ የተጠበቀ ቢሆንም ሌላውንም አስፈላጊውን ትግል መጻረር ደግሞ ስተት ይሆናል። የ24 ዓመታት የወያኔ ጸረ ኢትዮጵያ አገዛዝ ያስተማረንና አተሳሳተው ጉዳይ ያስጨበጠን ጉዳይ ካለ ወያኔና ሰላም ሁድና ጀርባ መሆናቸው ነው። በመርጫ ሊቀሙት እስከ 100 ወንበር ልናሸንፍ እንችላለን ብለው ለቃዩት 100 አሸንፎ ምላሽ ሰጥቷቸዋል። ሙስሊም ወገኖቻችን በሰላም ለመብታቸው በቆሙ በደረሰባቸው ግድያና ስራት እንግልትና ሲል የተመለከተው ነው። ህዝብን ለይቶ ማጥቃትን በተመለከተ በአማራውና ሌሎች ህዝቦች ላይ ሲያቋርጥ እየደረሰ ያለው ጥቃት ምስክር ነው። የሰላማዊ ትግል ግብአት መሬት ነው ባንልም የሁለገብ ትግል ዋናነትን ያስረገጠ ተጨባጭ ሁኔታ ብለን በትክክል እናምናለን። ከዚህ ተያይዞ ወያኔ የትግል ስልቱ ሊወስንልን ካለመቻሉ ወይም ካለመገባቱ በተጨማሪ ወያኔ ማን ነው አገራችሁ ብሎ ሊጠቁመን ሊወስንልንም አይችልም። አይገባ ወዳጅ ጠላት መለየትና መታገል የህዝብ ፈንታ ነው ወያኔን ወዳጅ ነው የሚሉት ወያኔ ጭፍሮች ብቻ ናቸው ወያኔን ተቀዳሚ የህዝብ ጠላት የሚለው ምላተ ህዝብ ነው ዋናው የሀገራችን ቅራኔ ሲፈረጅ ወያኔን ባንድ በኩል ሰፊውን ኢትዮጵያ በሌላ በኩል ያስቀምጣል ማነው ወዳጅ በሚለው ላይ ወያኔ ለአረቡ አረብ ነኝ ለአሜሪካ የአልባኒያ ኮሙኒዝም የተውክ የካፒታሊዝም አገልጋይ ነኝ ለትግሬው ለትግራይ የቆምኩ ነኝ ብሎ ከገዳፊ እስከ ሻቢያ ከሶማሊያ እስከ ሳውዲ አረቢያ ወዳጅ ብሎ ሲነጠፍ ኢትዮጵያን ዝባላም ማከረም ለራሱ በድርጅቱ ደረጃ የሚጠቅመው ነው ወስኖ ያውም በክደት ስራ ላይ ለመዋል የሞከረው ዛሬም ህዝብ አጋሩን ሲመርጥ ወያኔን እንደማያገባው ቅንጣት ነገር የለም በሚል ነው ህዝብ አጋርን ሲሻግን ለሀገርና ለትግል ይጠቅማል ወይስ ፋይዳ ቢስ ነው ወይስ ይጎዳል የሚለውን በጥንቃቄ መርምሮ መሆን አለበት ራብን በጉያ እንዳያመጣ ነብርን በጫካ ወርቅን በጭቃ የተባለውን ስህተት ላለመፈጸም በመለስተኛ ደረጃ ለምሳሌ ከነመለስ ተጣላን ብለው የነበሩት እነ ስዬና ጻድቃን አይነት ወያኔዎች የህዝብ አጋር እንዳልሆኑ ለማወቅ ብዙ ጊዜ አልፈጀም ለአሜሪካኖች የሚሰራውና እድሜ ለወያኔ ከበርቴ የሆነ ያለው ወያኔው ጻድቃን ለምሳሌ ወያኔ በመሆኔ የሚጸጽተኝ የለም እኮራለሁ በሚል በሰሞኑ እንቅጩን ነብሮናል ወዳጅንም መረጣ ላይ በቂ ጥንቃቄ ማድረግ ያስፈልጋል ያገራችን ተጨባጭ ሁኔታ ወያኔን በሁለገብ ትግል በተለይም በማቋረጥ አመጣና ቶማስ ወግድን የሚጠይቅ ነው በዚህም በዚያ ብልጭ ድርግም የሚሉ መነሳሳቶች መኖራቸው የሚጠበቅ ቢሆንም የካፊትን መስገም የተደራጀ ትግልን ማሰን ቀነቀጠሮ የማይሰጠው ስምሪት ነው ወያኔ ጋር ተደራድሮ የምርጫ ህግ ለማሻሻል መነሳት አስቂ ነው ሀገርንም ጎጂ ስለሆነ አሳዛኝም ነው ወያኔም የሹም ሽር ሂደትን ለውጥን መጠበቅ እንዲሁ ክስረት ነው ለቆራጥና መራራው ትግል ስምሪት ብቁ ያልሆኑት ደግሞ መሪ ብለው ማጠፍም የሚፈይድ ነገር የለውም ነበር ግርግር እንዲያው ለሌባ መቸውንና በሁኔታው የሚጠቀመው ይሉንታ ቢሱ ወያኔ ብቻ ነው ይህንን ሁሉ ተረድቶ ትኩረትን በወያኔ ላይ ማመጥ በሚለው አድርጎ ሀገር አድን ትግሉን ማጧጣም አስፈላጊ ነው የዚህ ዝርዝር የባጨላው ፍጮ አይደለምና መድረኩ ይሄ አይደለም የትግል ስልትና ይዘት ወሳኝ ህዝብ ነው ህዝብም ለውሳኔ የሚያበቃው ያለውን ተጨባጭ ሁኔታ አጥኖ እንጂ በዘፈቀደም አይደለም ይህን ማወቅ መረዳት ለሀገር አድን ትግሉ አስፈላጊ ነው
እንብኝን በል እንጂ አውም እንብኝልኝ በል እንጂ ሰላም እስክትመጣ ዞትር ከመናለክ ፍርዳችን ተራዝሞ በገዩ ይጣሳ ከኛም ወደ አላሳ በግፍ በመከራ ያረረ የደፈነ ደስ እንዳዋራ እግር በወርች ዞን ያጮች መጋኛ የድሃ ምሳሌ ዞራ አብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወደ አላሳር ለገዩ ፍሪዳ ዞትር ደም ገባር ሰንሰለት ጎሳሶች ልክ እንደወርቃማ አዎ እምብኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን ስንት በተቀፈረባት አንድ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑር ይመቻች ኢማም ሺሁም ሙስታዝ ሙእሚኑን ሙእሚናት ያቆን ከሳውሱ ካህናት ቆጳሳት በፍትር ስጦት ስት ከተማገር ዝኑብ አይደለም ወይ ሀጫት አይሆንም ወይ እያየን ማለት ወይ አለመናገር የገዩ ከንበር እስከዛሬም ድረስ ከንፋሱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የገዛ አስገበረ የስልጣኔን ብር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ስፍ በተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይንጣ እንዴት ኑሮ ይመቻች አረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልክኛ አድንቅ እያልናት የክርስትና እናት ነፍሳባት ነበሯት ወይም ቂልባ አስተካክላት ሰርድ ነበር አምስቱ ወክሰላት ከሷ እሷን አማይደል ፈጣሪ ባሰጠው እሷ ምን የማንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀምጠን ማን? አንድ በሁለት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን ዓለም ትልቅ የተመገበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት ምርጫችን አገር ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብደላ ያችም ወለተ ማርያም ይችም ማመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ። አዎ በኔ አደም ሁሉም ያዳም ዘር ገዦች በፈጠሩት ለምን እንተጣይ ለምን እንቸገር? እስከ መቼ ድረስ ለገዦች ወንበር እየሆንን ሙቻ ለቀጣው ትውልድ ለምን እናስተላልፍ? የግድ ደሟች ተንበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ። በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣትን በቅዱስ ቁርአን በጣም ቅዱስም ውስጥ የሰፈረ ግዛት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራል። አሁን ብይን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያንቅ እንዳሻን እንጓዝ እንዳሻን እንንጎድ አንተ አልፈረድኩኝ አንተም በእኔ አትፍረድ። እናስረክብና ፍርዱን ለህልነቀን ባለንበት ምድር እኩል መብት ይኑረን። ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም። በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገና መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥን ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ውደትን ቢቀያይሩብን አዲሱን በርንድም ስርዓቱን እስካልጣን ፈነቃቅለን ገትም ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየጌጧት ማታ ነግሱ። እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስ ደስታችን እንጂ ሞራካችን ለአንተም ኢየሩሳሌም አገር አይደለም ለእኔም ሳውዲ አረቢያ መቾሎ ኢትዮጵያ። እናም እምቢኝ እንበል እንጂ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየዬ ጧት ማታ ለቅሶ። እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ
ይፈለው ወረቀ ይበለው ይወጣል መንገድ ያመጣል መንገድ ይፈለው አንድ የሚጠላና አንድ የሚወደድ
ክልል የወያኔ ጸረ ኢትዮጵያ ፈንጂ። አማኝና ተላላ የሆኑ ሰዎች ወያኔ የተቋቋመው ኢትዮጵያን ለማጥፋትና በተለይም አማራውን ለመፍጀትም መሆኑን ይዘነጉና ከእባብ እንቁላል እርግብ በመጠበቅ ከወያኔ ውሳኔና እርምጃዎች ቀናና ደግ ውጤትን በመጠበቅ ይወናበዳሉ። ወያኔ የተመሰረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሬትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስቷል። የአገር ጥያቄ የመርት ጥያቄም ነውና የመብትም የዴሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ ዓመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራሪ ነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ።
ወያኔ አገዛዙን ለማደላደል ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ከፍፍል አንጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ክፍፍልና ትግራይ ትግሪኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የረፈፈውንና ወያኔ ከወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሳል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደንኖም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፈል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ገልጾ ነ። ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቅልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረቱ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናገስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለእነ ሌንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ ዓመታት አልፈዋል። ለዴሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያውም ውሁድ ፓርቲ በዘፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና መሃል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌደራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግራይ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጭፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው ዓመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳያምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው። ይውጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊት ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነትን ማክብራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ፣ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆንም ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዴሞክራሲና የህዝብ መብትና ፍትሐዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን ብንል በቂ ይሆናል። በዴሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነታርቅ አይሆንም። የክልል አወቃቀር ህዝብን ተፋፈለ፣ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጸት ነው። አንቀጽ 39ም የወያኔን ትግራይ ትግርኝ እቅድ ሊታጅብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እምብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ግንጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህ ሊይዙ እንደሚችሉ ጥርጥር የለውም። ክልልና ግንጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግላችን አገር አድን ነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ አመቱ እየደረሰ ነው። በዚህ አስተካክልና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዲሞክራሲያዊት አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል። ታሪኬን የሚያኮራኝ ውባ ሕዝብ ወቅ ያለኝ ከየት ነህ አትበሉኝ ዘሬና